Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ሐምሌ 23 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከምትሰማቸው ጥንቅሮች መሃል የፖለቲካ አለመረጋጋት በስፋት በሚስተዋልባት ኢትዮጵያ የሀገር ብሔር ግንባታ እውን ሊሆን ይችላል ወይ በሚል ርዕስ ምሁራኖችን አወያይተናል።
ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈቀማጅ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየከጀለም ያለው ወጣቱ ነው። እኔ የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል።
የውይይቱ ተሳታፊ ከሆኑት ምሁራን አንዱ የሆኑትን ዶክተር ዘነበ በየነን የሰማችሁት። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። በቤኒሻንጉል ጉምዝ ጉባ ወረዳ ኮሚኒኬሽን ጉዳዮች ቡድን መሪ የሆኑት አቶ ግርማ ንጋቱ ናቸው። በጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን ነግረውናል። በምሽቱ ይደመጣል። አብራችሁን ካመሻችሁ አጠር ያሉ የዓለም ዜናዎችና ሌሎች ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ። አብረናችሁን እናመሻለን። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ናይጄሪያ ውስጥ በኮቪድ-19 የሚያዙ ሰዎች ብዛት እየጨመረ በሄደበት ባሁን ወቅት ታማሚዎቹ ከማህበረሰቡ ጋር ያላቸውን ግንኙነት ተከትሎ የማግኘት ጥረት ከባድ እንደሆነባቸው የጤና ባለስልጣኖች ተናግረዋል። የሀገሪቱ ፕሬዚደንት የመሰረቱት የኮቪድን ጉዳይ የሚያስተባብረው ግብረ ኃይል በሽታው ላይ ያለውን አመለካከት በመስጋት ንክኪን የሚከታተሉትን ሰዎች የማይረዱትን ነቅፈዋል። በአንዳንድ ማህበረሰቦች ግን የአካባቢ መሪዎች ንክኪን የሚከታተሉትን ሰራተኞች ለመርዳት መነሳታቸውን ገልጸዋል። ናይጄሪያ ባሁን ወቅት 41000 የቫይረሱ በሽተኞች እንዳሏት መረጋገጡ ታውቋል። ነገር ግን በሽታው ላይ ባለው አሉታዊ አመለካከት ምክንያት ለምርመራ የሚሄዱትም ሆነ መታመማቸውን የሚያሳውቁት ሰዎች ብዛት ውሱን እንዲሆን ማድረጉ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካ ሕዝብ ከሳቸው ይልቅ የኮሮና ቫይረስን የተላላፊ በሽታዎች ጠቢብ አንቶኒ ፋውቺን መውደዱ ሳያበሳጫቸው አልቀረም። ትራምፕ ባለፈው ማክሰኞ በዋይት ሃውስ ቤተ መንግስት ከጋዜጠኞች ጋር ስለ ኮሮና ቫይረስ ጉዳይ ይናገሩ በነበረበት ወቅት ዶክተር ፋውቺ በሕዝቡ ዘንድ ጥሩ ተቀባይነት አላቸው፣ ጥሩ ነገር ነው፣ ነገር ግን መረሳት የሌለበት የሚሰሩት ለዚህ አስተዳደር መሆኑን ነው። ሌላ ሰውን ማሰራት እኮ እንችል ነበር ብለዋል። በአብዛኛው እሳቸውና ሌሎች የሚያቀርቧቸውን ምክር ሐሳቦች እየተገበርን ነው፣ ነገር ግን እሳቸው በከፍተኛ ደረጃ ይከበራሉ። የኮሮና ቫይረስን በሚመለከት እኔ ስለምን እንደሳቸው አልወደድም ሲሉ ፕሬዚዳንቱ ጠይቀዋል። የአይቬሪ ኮስት ገዢ ፓርቲ RHDP ፕሬዚደንት አላሳን ዋተራን እንደገና ለፕሬዚደንትነት እንዲወዳደሩ ጠቁሟል። እሳቸው ግን ለሶስተኛ ጊዜ ለመወዳደር መወሰኑን ማዘገየታቸው ተገልጿል። እድሜያቸው 76 ዓመት የሆነው ዋተራ በያዝነው ዓመት ቀደም ሲል ባደረጉት ንግግር የአመራር እርከኑን ለአዲስ ትውልድ ስለማስረከብ ጉዳይ አንስተው ነበር ተብሏል። አሁን በድርጅታቸው በተጠቆሙበት ወቅት እንደገና ይወዳደሩ እንደሆነ ለመወሰን ጊዜ ያስፈልገኛል ብለዋል። በሀገሪቱ ያሉት ተቃዋሚዎች ለአስር ዓመታት ያክል ስልጣን ላይ የቆዩት ፕሬዚደንት ሶስተኛ ጊዜ ቢወዳደሩ ሕገ ወጥ ይሆናል በማለት ተቃውመዋል። በስተመጨረሻም ዩናይትድ ስቴትስ ቀዩዋ ፕላኔት በሚል ቅጽል በምትታወቀው ማርስ የህይወት ምልክት ይኖር እንደሆነ ለማሰስ ማርስ ሮቨር የተባለ የአዲስ ትውልድ መንኮራኩር አመጥቃለች። ማርስ ሮቨሩ የመጠቀው ፍሎሪዳ ክፍለ ግዛት ከሚገኘው ኬፕ ካኔቨራል ነው። አውሮፕላን ሰሪ ኩባንያዎች ቦይንግና ሎክሄድ ተባብረው እንዳመጠቁት ተዘግበዋል። ሮቦቱ ሮቨር በመጪው የካቲት ወር ማርስ ላይ እንዲያርፍ ነው የሚጠበቀው። ከ3.5 ቢሊዮን ዓመታት በፊት ሐይቅ ነበር በሚባለው 250 ሜትር ጉድጓድ ስር ያርፋል ተብሏል።
ሀብታሙን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ከቅርብ አመታት ወዲህ ኢትዮጵያ የፖለቲካ ለመረጋጋት ግጭቶች፣ የርስ በርስ የጥላቻ ንግግሮች ተደጋግመውና መልካቸውን እየቀያየሩ የሚረብሿት ሀገር ሆናለች። ይህ አለመረጋጋት ደግሞ በሰው ህይወት ንብረትና በአጠቃላይ የኢትዮጵያ የንግድና ምጣኔ ሀብት ፍርአት ላይ ከፍተኛ የኢኮኖሚ ተጽዕኖ ያሳረፈ ነው። የዛሬ 2 አመት ለዚህ ችግር ዋና መንስኤው የኢትዮጵያ መንግስታት ከሀገረ ብሔር ግንባታ ይልቅ ለመንግስት ግንባታ ትኩረት ሲሰጡ በመኖራቸው ነው የሚሉ ምሁራን ተሰባስበው ፕሮጀክት በማቋቋም ኢትዮጵያ አሁን ካለችበት ችግር ለመውጣት የሀገረ ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ የተለያዩ ጥናታዊ ጽሑፎችን አቅርበው ነበር። ይህን መነሻ አድርገን በፖለቲካ ለመረጋጋት በስፋት በሚስተዋልባት ኢትዮጵያ የሀገር ብሔር ግንባታ እውን ሊሆን ይችላል ወይ በሚል ርዕስ የፕሮጀክቱ አስተባባሪ ከሆኑት ምሁራን ጋር ውይይት አድርገናል። እንደሚከተለው ይቀርባል። ኢትዮጵያ ውስጥ በተደጋጋሚ እየተከሰተ ላለው የፖለቲካ ለመረጋጋት፣ የሰላም እጦትና በሰው ህይወትና ንብረት ላይ እየደረሰ ላለው ቀላል የማይባል ጥፋት መፍትሄ ለመፈለግ በሀገር ውስጥና በውጭ የሚገኙ ምሁራን በጋራ መምከር ከጀመሩ 2 አመታት ቢያስቆጥሩም በተቃራኒው በማንነት ላይ መሰረት ያደረጉ ጥቃቶች የበለጠ እየተጠናከሩ የጋራ ሴቶችና ሀገራዊ ትርክቶች እንዳይኖሩ የሚያደርጉ ሁኔታዎች እየተበራከቱ ሄደዋል። ይህን ተከትሎ ኢትዮጵያ ውስጥ የሀገረ ብሔር ግንባታ ላይ ለመስራት ችግር የሆነው ለምንድነው ስንል ሀገረ ብሔር ግንባታ በኢትዮጵያ የተሰኘውን ፕሮጀክት ከሚያስተባብሩት መሃል አንዱና አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር የሆኑትን ዶክተር ዘነበ በየነን ጠይቀናቸዋል።
መለስ ብለን ለባለፉት 25-26 አመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት፣ የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው። የአገር ብሔር ግንባታ የምንለው የጋራ ሴቶቻችን የምንናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል። ትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች፣ ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወንድም እንደ እህት ከማየት በዘለለ እንደ ጠላት መፈረጅ፣ እኛ ያጋጠመን ችግር የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርክቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገድ ውስጥ ከተነዋል፣ አደገኛ አስተሳሰብ ውስጥ ከተነዋል።
ዓለም አቀፍና አህጉራዊ ተሞክሮችን ያካተተው የሀገረ ብሔር ግንባታ ፕሮጀክት ያቀረበው ጥናት ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገልጻል። እንደነዚህ አይነት ውይይቶች መሬት ላይ ወርደው እንዲሰሩ ግን የሰላምና መረጋጋት መኖር ወሳኝ ናቸው የሚሉት ደግሞ የፕሮጀክቱ አስተባባሪና የአዲስ አበባ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ናቸው።
በመሰረተ ሐሳብ ደረጃ ይቻላል እዚህ ላይ ለመድረስ፣ ነገር ግን በቅድሚያ ሰላምና መረጋጋት መስፈን አለበት። ይህ እንዴት ነው የሚሰፍነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆኑ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ ንጹሐን የማይጎዱበት አጥፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። ለዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻውን እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት በመስመር የወጡ ሰላምና መረጋጋትን የሚያውቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያላግባብ እንዳይነካ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያሰልጣል።
ዶክተር ኦይዚድ ኦድላንድ በትውልድ ኖርዌጃዊ ይሁን እንጂ በኢትዮጵያ ያደጉ የተማሩና የሰሩ የኢትዮጵያ ወዳጅ ናቸው። የሀገረ ብሔር ፕሮጀክትን ሐሳብ ከማመንጨት አንስቶ የገንዘብና የመሳሰሉትን ድጋፍ እንዲያገኝ ትልቅ ሚና ተጫውተዋል። ኢትዮጵያ አሁን ላለችበት ችግር መፍትሄው መግባባት ነው የሚሉት ዶክተር ኦድላንድ በቅድሚያ ግን ህብረተሰብ ውስጥ ያለው የቁርሾ ስሜቶችን ማከም እውነትና ፍትህ ላይ መሰረት ያደረገ እርቅ ማውረድ ያስፈልጋል ይላሉ።
እኔ በእውነት የውጭ ሀገር ዜጋም ቢሆን በልቤ ግማሽ ኢትዮጵያዊ ነኝና አሁን ሶሻል ሚዲያ ሲያነብ ኒውስ ሪሊዝ ምናምን ሲያነብ በጣም አዝናል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ህዝቡ ወጣት ነው፣ ግን በአለመግባባት ስንት ነገር ሊበላሽ ነው። አሁን የሰፊው ህዝብ መሳተፍ አንዳንድ ጊዜ ኤሊቲስቶች ሶሻል ሚዲያ ኦፊሻል ሚዲያ ሁሉ ነገር ኮንትሮል ያደርጋሉ። የኢትዮጵያ ህዝብ 110 ሚሊዮን አቀባቢ ነው። 105 ሚሊዮን ህዝብ ምን ያስባሉ? የነሱ ተሳትፎ ስለዚህ አሁን ኔሽን ቢልዲንግ ፕሮጀክት መከተል ስንፈልግ ወደ ሰፊው ህዝብ፣ ወደ ወጣቶች፣ ወደ ሴቶች፣ ወደ ህዝቡ መውጣት አለብንና ያ የህብረት የመግባባት መንፈስ እንዲኖር ኢትዮጵያን የሚያሳድግ ኢትዮጵያን የሚያጠናክር መግባባት ሲኖር ነው። ግን ከመግባባት በፊት እውነት ብንናገር ይሻላል። ያለፈው አልፏል። አዎ፣ ግን ብዙ ቁስል አለ፣ ብዙ ነገር አለ። ይሄ ነገር በሆነ መንገድ ባለው ድርጅቶች ኢትዮጵያ እንደተባለ ስንት ድርጅቶች አለ በየመንደሩ፣ እነኚህ ቁስሎች ተከፍቶ መድኃኒት ተሰጥቶ በእርቅ ሜካኒዝም ከዛ በኋላ የሆነ መሰረት ከተገኘ በኋላ ቂሙ ከወጣ ስበቃስ ወደ አንድነት ወደ መግባባት የሚደርስ መንገድ መረመድ አለበት።
ኢትዮጵያ ውስጥ በሚፈጠሩ ችግሮች ዋናው ገፈት ቀማሽ ወጣቱ መሆኑን የሚያስረዱት ዶክተር ዘነበ የሀገር ብሔር ግንባታ ፕሮጀክት በተለይ ወጣቱን ማዕከል ያደረገ የውይይት መድረክ እንደሚፈጥርም ያስረዳሉ።
እንደኛ ሐሳብ ነው የምንፈጥረው፣ ሐሳብ ነው የምናካፍለው፣ መድረክ ነው የምንፈጥረው። መንግስት፣ የሃይማኖት ተቋማት፣ ሌላውም የህብረተሰብ አካላት በሙሉ ተወካዮች፣ ኦፒኒየን ሊደርስ ሊሆኑ ይችላሉ፣ ሲቪክ ሶሳይቲ ሊሆኑ ይችላሉ፣ ትምህርት ቤቶች ሊሆኑ ይችላሉ፣ ቤተሰብ፣ አካባቢያችን የምናያቸው እነዚህ ኢንዲጂኒየስ አሶሲሽን የምንላቸው እቁብ፣ እድር፣ በሙሉ የተቀናጀ መድረክ ፈጥረን እነዚህ ነገሮችን ወደ እውን የምናደርግበት መንገድ ልንፈጥር ይገባል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። እኔ የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። ይሄ ግሩፕ ጠላት ነው። ዛሬ ያንተ ድህነት፣ ያንተ የኑሮ ፈተና መንስኤው ይሄ ግሩፕ ነው ብለን የራሱን ወገን እንዲፈርጅ አድርገናል። ስለዚህ ይሄንን ትውልድ እንዴት ነው ልንመልስ የሚገባው የሚለው አንዱ ተጓዳኝ ጥያቄ ይመስለኛል። በጣም ባንክሮ መግለጽ የምፈልገው ነገር ምንድን ነው? አገር ብሔር ግንባታም እንበለው ሰላምም እንበለው ህዝብን ማዕከል እስካላደረግን ድረስ የስም አንደርስም።
የኢትዮጵያ ህዝቦች የሚያስተሳስሯቸው እሴቶች የሚፈልቁት ከገናና ድሎቻቸውና ደማቅ ታሪካቸው ብቻ ሳይሆን አብረው በጋራ ካለፏቸው ውጣውረዶች፣ ውድቀቶች፣ ስቃዮች፣ ችግሮችና ጥቆናዎችም ጭምር ነው የሚሉት ምሁራኑ። የፖሊሲ ሐሳቦችንና የመፍትሄ አቅጣጫዎችን የሚያስቀምጥ የጥናት ሰነድ አዘጋጅተው ለሰላም ሚኒስቴር አስረክበዋል። አድማጮች፣ ከምሁራኑ ጋር የተደረገው ሙሉ ውይይት የመጀመሪያው ክፍል በነገው ዕለት ከምሽቱ 3 ሰዓት በኋላ ይቀርባል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ምሁራኑን ስለሰጡን ሙያዊ ማብራሪያ እናመሰግናለን። አድማጮች፣ በኮሮና ቫይረስ ምክንያት የአሜሪካ ድምጽ ሰራተኞች የምትከታተሉትን ፕሮግራሞች የምናቀርብላችሁ ከየቤታችን ሆነን ነው።
ረዚም አመታት አፍሪካን ያስራት ይስካይ ተንሰለት ዛሬ በኔና ኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል።
አዩ መሰናዷችን ስናልፍ ከአራት ቀን በፊት በኒሻንጉል ጉምስ ክልል ጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን የጉባ ወረዳ ኮሙኒኬሽን ጉዳዮች ቡድን መሪ አስታውቋል። የቡድን መሪው አቶ ግርማ ንጋቱ ዛሬ ለአሜሪካ ድምጽ እንደተናገሩት ወረዳው ዛሬ ወደ ነበረበት ሰላማዊ እንቅስቃሴ ተመልሷል። የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት በበኩሉ በጉባ ወረዳ በተከሰተው ጥቃት ህይወታቸውን ያጡ 14 ዜጎች በተዘመዶቻቸው በሚገኙበት ፍርሃተ ቀብራቸው በክብር መፈጸሙን ገልጿል። የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝሩን ይዛለች።
ከአራት ቀን በፊት በቤንሻንጉል ጉምዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በተፈጸመ ጥቃት የ14 ንጹሃን ዜጎች ህይወት አልፏል፣ 6 ሰዎች ቆስለዋል። የጉባ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ቡድን መሪ አቶ ግርማ ንጋቱ ዛሬ ከቪኦኤ ጋር በነበራቸው ቆይታ ትናንትና ዛሬ አካባቢ ወደ ቀድሞ ሰላሙ ተመልሷል ብለዋል።
ዛሬና ትናንትና ግን ያለው ሁኔታ አጠቃላይ የጸጥታ ሰላም በሰፊ ሁኔታ ሰላም ይገኛል። ከዚህ ወደ ትግል በተያያዘ ደግሞ ከዚህ ጋር አካባቢ ያሉ መከላከያዎችን ሳይቀር ወደ ሰው መጥቶ እንደተሰማሩ ነው። ተጠረሽመቅም ይሄልም አሉ፣ መከላከያዎችም አሉ። ፌደራልም በዚህ ተቀናጅቶ ከፖሊስ ጋር ተደራጅቶ ነው እንቅስቃሴ ያደረጉት ያሉ።
ከሌሎች ቀበሌዎች የሚኖሩ አንዳንድ ሰዎች በስጋት ወደ ወረዳው የመጡ ሲሆን ትላንት ከክልል የመጡ የጸጥታ አካላት ጋር ውይይት አድርገዋል። ወደ አካባቢያቸውም እንዲመለሱ ተነጋግረዋል ብለዋል።
እስከወረዳው መጥተዋል። እዚህ ጋር መጥተው ያለውን የአገር ሽማግሌ እና የሚመለከታቸውን አመራሮችም አንድ ላይ ተሰባስቦ ስለ ሁኔታው ሲወያዩ ቆይተዋል። የጸጥታ መዋቅሩ በሰፊው በዛ ቦታ ላይ ተመድቦላቸው እነሱም ወደ ቦታቸው ተመልሰው ስራቸውን መስራት እንደሚችሉ ሲያስቀምጡ ነው የዋሉት።
በሌላ በኩል ከጉባ ወረዳ በተፈጸመ ጥቃት ህይወታቸውን ያጡ 14 የአማራ ብሔር ተወላጆች በአማራ ክልል የቅርብ ዘመዶቻቸው በሚገኙበት አካባቢ ስርዓተ ቀብራቸው ትላንት መፈጸሙን የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል።
አንዱ ምዕራብ ጎጃም ሰከላ አካባቢ ያሉ ናቸው። ሁለቱ ወደ ጎንደር አካባቢ ናቸው። አንድ ሰው ከጃዊ ነው ህይወታቸው ያለፈው። እነዚህ ሰዎች በክብር ከያሉበት ወደ ቤተሰቦቻቸው አስክሬናቸው በሰላም እንዲያርፍ ለማድረግ እንቅስቃሴ ተደርጓል። በዚህ መሰረት የቀብር ስነ ስርዓታቸው የተፈጸመ እንደሆነ ገልጽልሽ እወዳለሁ። የቤንሻንጉል ጉሙዝ ክልል መንግስትና የአማራ ብሔራዊ ክልላዊ መንግስት በጋራ በመተባበር መከላከያ ሰራዊትም ጭምር በአካባቢ ላይ ስለገባ አጥፊዎችን ለመያዝ ወደ ህግ ለማቅረብ እንቅስቃሴዎች ሲደረጉ ነው የነበረው። አሁን ላይ አካባቢው በተመጣጣሪ ሰላም የተረጋጋበት ሁኔታ እና ወደ ወትሮ እንቅስቃሴ የጀመረበት ሁኔታ ነው ያለው።
በቤንሻንጉል ጉሙዝ ክልል ጉባ ወረዳ በተፈጸመ ጥቃት የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ጥቃቱን የፈጸሙት የጽንፈኛው የህወሓት ተላላኪዎች ናቸው ማለታቸው ይታወሳል።
በተቀነባበረ ሁኔታ በታቀደ ሁኔታ የቲፒኤልኤፍ ተላላኪዎች የጽንፈኛ ኃይሎች ተላላኪዎች በፈጸሙት ግጭት ነው ተኩስ ነው ሰው ያለፈው።
በተመሳሳይ የቤንሻንጉል ጉሙዝ ክልል የአስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱላዚዝ መሐመድ የጥቃቱ ፈጻሚዎች የግብጽና የህወሓት ተላላኪዎች ናቸው፣ በቁጥጥር ስር የዋሉ ተጠርጣሪዎች ማስረጃዎቻችን ናቸው ብለዋል።
ሰዎቹ ከቀጥታ በግብጽ ተልእኮና በቀደም ባልኩ የቲፒኤልኤፍ የሁከትና ብጥብጥ እንዲነሳ አለመረጋጋት እንዲነሳ የብሔር መልክ እንዲይዝ ለማድረግ የሚሞከር ነገር ነው። ይሄ መቀሌ ቆይቶ የመጡ አሉ። ከሱዳን ደግሞ የመጡና ይህንን ተልእኮ ይዞ የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈለጋል?
ዛሬ ያነጋገርናቸው የትግራይ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ላያ ካሳ ግን አስተባብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። የምሽቱን ፕሮግራም በመምራት ስመኝሽ ቆየ አብራችሁ አመሻለሁ። ቀጣዩ ዘገባችን ማህበራዊ ሚዲያውን ለሙያዊ አገልግሎት እየተጠቀመ የሚገኝ ሐኪም የተሰኘ የፌስቡክ ገጽ አስተዋውቀናል። ሐኪም የፌስቡክ ገጽ ባለፉት 3 አመታት በህክምናው ዙሪያ ያሉ ባለሙያዎችን በማስተዋወቅ የጤናውን ዘርፍ የሚመለከቱ መመሪያዎች ሲወጡ ለውይይት በማቅረብ ላይ ይገኛል። ኤደን ገረመው የዚህን ገጽ መስራች ዶክተር አብርሃም አራያን አነጋግራ ተከታዩን አሰናድታለች፣ እንደሚከተለው ይቀርባል።
ሐኪም የፌስቡክ ገጽ ላለፉት 3 አመታት በማህበራዊ ድረገጽ ላይ ህክምና ተኮር የሆኑ ሐሳቦችን እያነሳ ቆይቷል። የፌስቡክ ገጹ መስራች ዶክተር አብርሃም አጣያ ይህን ገጽ ለመክፈት ያነሳሳው ነገር የህክምና ባለሙያዎች በመገናኛ ብዙሃንና በህብረተሰቡ ዘንድ ገንዘብን ብቻ እንደሚሹ፣ የህክምና ስህተትን ደጋግመው እንደሚሰሩ ተደርጎ የሚታሰበውን እውነታውን ያላገናዘበ አሉታዊ ስም ለመቀየርና ህብረተሰቡ ያለውን ሁኔታ አገናዝቦ እንዲወስን በማሰብ የተፈጠረ ገጽ ነው ይላል።
ሚዲያ ላይ ወከከምና ከተመሰው ሁለት ሶስት ነገር ነው የሚመስለው አይደል? አብዛኛው ነው እንደዚህ አይነት ስለተሳሳቱ ነው እንደዛ ነው የሚባለው ነው። እነዚያን ግን በደንብ ስክ ማስረዳቶችን የሳይንሱን ከጀርባ ይዘሹ ለማስረዳት የሚከሰትበትን ምክንያት ስቴክሆልደርስ ኢንቨስቲጌሽን መከተል እንዳለበት እንደዛውሪሽ ስታትሮጂ እውነታው ሲወጣ ሰው የሚያቀው መመለስ የሚችላችሁ መልሶች ሁሌም ሶስት ሁለት ወይም ሶስት መልሶች ነበሩ። ግን እነሱ በደንብ ስታስረጂ ምን ይህ ቀን ተቀምሏችን ነው ማለት አንድ ሰው ታካሚ ያጋመስል አንድ ይህን ምርመራ አካሄዱ ብዬ ያስ ያ ምርመራ እኛ ሆስፒታል እንደሌለ ስለማቅ ግል ቦታ እንደሚሄድ እያወቅ ምን ያህል ገንዘብ ሊያወጡ እንደሚችሉ እያወቅ እያመኑ ብንምል ከሆነ ታካሚዎችን ወጣቸው ማለት ነው። ስለዚህ ሁሌ በታካሚያችን ማመን ከሆነ እሱ የተሻለ ህክምና የተሻለ ነገር እንዲያገኝልን ነው። ያንን ሲያውቁ ዲፌንስ የሚሆኑ ከተሆነ መከለኛ ነው ምጭው ለኛ ነው የሚከራከሩት የሚል አይነት አቋም መያዝ ተጀምሯል። ይ
ዶክተር አብርሃም ከፍተኛ የሆነ የጤና ስርዓት ችግርና የህክምና ባለሙያ እጥረት ባለበት ሀገር ላይ ባለሙያዎች ስራ አጥ ሆነው መቀመጣቸውን በማንሳት እነዚህን ነገሮችና በህክምና ውስጥ ያሉትን ክፍተቶች መሞገት የገጹ አላማ ነው ይላል።
የህክምና ባለሙያዎች ስራ አጥነት አለ። ሐኪም ተመርቆ ሐኪም እጥረት ባለበት ሀገር ቤታችን ቁጭ የሚልበት አይነት ሁኔታን ከፈጥም ነበር እና እንደዚህ አይነት ነገሮች ትክክል አይደለም ብለን እናምናለን። አድሬስ መደረግ አለባቸው። አድሬስ መደረግ ብቻም ሳይሆን ቻሌንጅ መደረግ አለባቸው። አልተቀበልንም ዝም ብለን ማንቀሳቀስ የለብንም ብለን ነው ማስ ጎረቤቶቻችን የተቀየሩ አለም የተቀየረች ኖሮ ለመጠንቀቅ የሚሄድበት ምንም ምክንያት የለም።
ዶክተር አብርሃም አርአያ ሐኪም የተሰኘው የፌስቡክ ገጽ አገልግሎቶችንም እንደዚህ ያስረዳል።
በሁለት ከፍለን ማየት እንችላለን። አዌርነስ ክሪኤሽን አለ ማለት ማህበረሰቡ ሊረዳው ይገባዋል ብለን የምናምናቸው ነገሮች አሉ። ስለ ህክምና ስርዓቱም ስለ ጤና ባለሙያዎቹም ሁኔታ ስለ ሀገሪቱም ከሌላ ሀገራት አንጻር ስላለንበት ሁኔታና ደረጃ መረዳት አለበት ብለን ስለምንሆነ በዚ አዌርነስ ለመፍጠር እንሞክራለን። ስለዚህ አዌርነስ ንፈጥር ስለ በሽታዎች፣ ስለ ህክምና ስርዓት፣ ስለ ባለሙያዎቹ በዘርፈ ብዙ ነገር ለመሞከር ለማስተዋወቅም እንሞክራለን። ሰው ማወቅ አለበት። ለምንድን ነው ሆስፒታል ሄዶ መድኃኒት የሚያጡ? ለምንድን ነው ሆስፒታል ሄዶ ይህን ነገር የለም ተብሎ ሌላ ቦታ የሚላክ? ብዙ ጊዜ ሰው የሚመስለው የሀኪሙ ችግር ይመስለዋል። ብዙ ጊዜ ግን ያ አይደለም ችግሩ። ና ሆናችን ተቀጥሮ የሚሰራ ሰው ነው እና ስለዚህ እንደዚህ አይነት ጥያቄዎች ሲነሱ በደንብ አድሬስ ለማድረግ እንሞክራለን። ለምን ስር መሰረቱ ችግሩ የት ጋ ነው፣ ከየት ጋ ማስተካከል ይቻለው ነው የሚለው ማለት። በሌላ በኩል ደግሞ በርካታ የመፍትሄ ጥያቄዎች አሉ። የህክምና ባለሙያዎች ብዙ ጊዜ እንደ አክቲቭ ወርክ ፎርስ አይቆጠርም። በኛ ስርዓት አንጻር ነው አትራፊ የሆነ ሙያ አይደለም ተብሎ ነው የሚታሰበው። ስለዚህ በቂ በጀት አይመደብለትም። ሆስፒታሎች ውስጥ ፈት ደግሞ አሉ አይደል? በአብዛኛው ቦታ ላይ ባዶ ናት። ዝም ብሎ ህንፃ ብቻ ነው ተቀምጠዋለሁ እና ተዘርሞ አዲሱ ተፈጥሮ የህክምና ባለሙያዎቹ አንድ ቦታ ላይ መናገር ቢችሉ ማለትም እዚህ ንዛም ድምጻችንን ለማሰማት ከምንሞክር አንድ ቦታ ላይ ጠንከር ብለን መናገር ብንሞክር በደንብ ለውጥ ይኖረዋል።
ዶክተር አብርሃም የዛሬ 3 አመት ተማሪ በነበረበት ወቅት የከፈተው ይሄ ገጽ ከፖለቲካና ከብሔር እንዲሁም ግብረገብነት ከጎደላቸው ውይይቶችና አስተያየቶች በሙሉ የታቀበ እንደሆነም አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ ያዝንላችሁ ፕሮግራሞች ይህን ይመስላሉ። ከዋናው አዘጋጅ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ፣ እንዲሁም ዜናውን ካቀረበላችሁ ሀፍታሙ ሲዱም ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፌስቡክ ገጻችን @voaamharic፣ በትዊተር #gabinavoa፣ እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Just like that.